ክቡር አምባሳደር፣ ወደ ሌላ ከመሄዳችን በፊት ከዚህ ከካፒታል ኩብለላ በቀጥታ ግንኙነት አለው ባይባልም በአሁኑ ጊዜ በመሬት አሰጣጥ ጉዳይ ላይ እና በመሳሰሉት ጉዳዮች የሙስና ዘርፉ እየተስፋፋ አንዳንድ የመንግስት ባለስልጣናትም ከንግዱ ህብረተሰብ ጋር በመመሳጠር ቅድም እንደጠቀሱት የዚህ የክራይ ሰብሳቢነትን ሚና እያጎሉ ነው የሚል አለ። ምን ያህል እውነታ አለው ይሄ ነገር?
ይሄ በጣም ትልቅ ነገር ነው ብዬ ነው የምገምተው። በኢትዮጵያ ውስጥ ሀብት አለ ብለን ካል ያለ ሀብት የሰው ጉልበት ነው አንዱ ትልቅ ሀብት፣ ለእድገታችን መሰረት የሚሆን ካፒታል ከሆነ አነስተኛ ስለሆነ በቁጠባ መጠቀም ያለብን ነው። ሌላኛው ሊተካ በሌላ የማይችለው ትልቅ ሀብት መሬት ነው። ሌላ መተኪያ የለውም፣ አማራጭ መተኪያ የሌለው። በአግባቡ ካልተጠቀሙበት ደግሞ ተመልሶ የሚፈጠር አይደለም። መሬት በአንድ ወቅት የተሰጠ ነገር ነው፣ ሀብት ነው። ይሄ ደግሞ በኢትዮጵያ ውስጥ የግል ሀብት ሳይሆን የመንግስት ሀብት ነው። መሬት የህዝብና የመንግስት ነው። ይህንን ትልቅ ሀብት ይህንን ሊተካ የማይችል ሀብት በአግባቡ ለልማት መጠቀም እና ለልማት ብቻ መጠቀም ያስፈልጋል የሚል ነው የመንግስት መነሻ። ይህንን ሀብት አለመልኩ መጠቀም ከተጀመረ እና ከዚህ የሚገኘውን ጥቅም ግለሰቦች መቀራመት ከጀመሩ እድገታችን ወደፊት መራመድ አለመቻል ብቻ ሳይሆን አግድም ነው የሚሄደው። የኪራይ ሰብሳቢነት አዝማሚያ ነው እየተስፋፋ የሚሄደው ነው። ስለዚህ መሬትን ለሰዎች የግል ለልማት ሳይሆን የግል ጥቅም ማዋያ እንዳይሆን ማድረግ ያስፈልጋል። የመጀመሪያው ትልቁ ነገር በዚህ ረገድ መሬት በስርዓት መመዝገብ መቻል አለበት። እንደ ማናቸውም ንብረት በአንድ መስሪያ ቤት ውስጥ ያለ ንብረት እንደሚመዘገበው ከዳር ዳር በሀገሪቱ ውስጥ ያለው በከተማም በገጠርም ያለው መሬት በስርዓት ተመዝግቦ መያዝ መቻል አለበት። ይህንን ዘመናዊ በሆነ የመሬት አመዘጋገብ ስርዓት መፈጸም ያስፈልጋል። በተለይ ደግሞ ቅድሚያ ለከተሞቹ መሬት መስጠት ያስፈልጋል። ለዚህ ነው የአዲስ አበባ ቅድሚያ የተሰጠው። በስርዓት ከተመዘገበ በኋላ ለልማት በሚውል እና ልማትን በሚደግፍ አግባብ መሰጠት መቻል አለበት ነው። አንዳንዴ የማያለማ ሰው ይወስድና አቆይቶ ለሌሎች ሰዎች በመሸጥ ይጠቀማል። ኪራይ ሰብሳቢነት ማለት ይሄ ነው። ልማታዊ ባልሆነ መንገድ መሬት መሰጠት፣ ልማታዊ ባልሆነ ዓላማ መሰጠት የለበትም ነው። ይህም መንግስት አጥብቆ ይህን ነገር አንዳንዴም ከነጋዴው ህብረተሰብ ጋር እየተጋጨም ቢሆን እየፈጸመ ያለው ለዚህ ነው። ይሄ በመንግስት ውስጥ ባሉት ከመንግስት ውስጥ ውጪ ደግሞ በንግድ ስራና በተለያዩ መንገድ መሬትን ለመጠቀም ከሚፈልጉት ጋር ያለ ትግል ነው። ይህንን ስርዓት ማስያዝ ያስፈልጋል ነው። ስርዓቱ የሚያዘው አንዱ በትክክለኛ መመዝገብ፣ ሁለተኛ ይሄ መሬት ግልጽ እና ተጠያቂነት ባለው መንገድ ለልማት ዓላማ ብቻ እንዲውል ማድረግ እና ትክክለኛ የመሬት አስተዳደር ሁኔታ መፈጠር አለበት ነው። ይሄ ሲሆን ከመሬት ጋር በተያያዘ ለሬንት ሲኪንግ ወይም ደግሞ ቃል ሌላ ስለጠፋለት ነው። ሬንት ሲኪንግን ነው ክራይ ሰብሳቢ እንጂ የቤት ክራይ መሰብሰብን ችግር አይደለም እንደ ችግር የምናነሳው። ያለ አግባብ ልማታዊ ባልሆነ መንገድ የተገኘ ጥቅም ለማለት ነው ኪራይ ሰብሳቢነት የሚባለው። እና ለኪራይ ሰብሳቢነት በማይዳርግ መንገድ መሬትን ማስተዳደር ያስፈልጋል ነው። ይሄ የአንድ አመት ስራ አይደለም። የከተማና የገጠርን መሬት በእንዲህ አይነት መልክ እያስያዙ በየአመቱ እያሻሻሉ የአሰራሩንም መሄድ ያስፈልጋል በሚል ነው። እና ይሄ ለአሁን ትውልድ ብቻ አይደለም ለመጪውም ትውልድ ጭምር የሚቆይ ሀብት ነው። ይሄን ሀብት በትክክለኛ መንገድ ለማስተዳደር በመንግስት በኩል ከፍተኛ ቁርጠኝነት ነው ያለው። እና ከጊዜ ወደ ጊዜም የንግዱ ህብረተሰብ እየተገነዘበው መጥቷል። በተለይ ለልማት መሬትን የሚፈልገው አካል ይሄ አይነት ነገር እንዲስተካከል ይፈልጋል። በውጭ ሀገር እዚህ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያንም መሬት በእንደዚህና በእንደዚህ አይነት መንገድ ቢተዳደር ነው የሚጠቅመው ብለው ነው የሚያስቡትና ይሄ ከዚህ ጥቅም እናገኛለን የሚሉትን ጥቂት ሰዎች ካልሆኑ በስተቀር አብዛኛው ህዝብ የሚያስከፋው የሚያስቆጣው ነገር አይደለም ሊሆን የሚችለው ይሄ።
መልካም ክቡር አምባሳደር፣ እንግዲህ ውይይታችንን ለማጠቃለል አንድ የመጨረሻ ጥያቄ ላንሳና የኤምባሲው የዕለት ተዕለት ተግባራት የሚመለከት ጉዳይ ይሆናል። ይኸውም በቪዛ በፓስፖርትና በሊሴ ፓስ አሰጣጥ ግልጋሎትና ቅልጥፍና ላይ ብዙ ተገልጋዮች ቅሬታቸውን ሲያሰሙ ይደመጣል። በቅድሚያ ቅሬታቸውን እንዴት ይመለከቱታል? ቅሬታውስ አግባብ ከሆነ ምን መፍትሄ ታስበዋል?
ቅሬታቸው ትክክል ነው። በመጀመሪያ ደረጃ ቅሬታቸው ትክክለኛ ቅሬታ ነው። ይሄ ቅሬታም መፈታት አለበት። ይህንን መፍታት ግዴታም አለብን። የችግሩን ምክንያትና አሁን ችግሩን ለመፍታት የወሰድነውን እርምጃ ልግለጽና እግረ መንገዱን ሰው ያቀረበው ቅሬታ መልስ እያገኘ ነው አይደለም የሚለውን ነገር እንዲገነዘብ ነው። ችግሩን ያስከተሉት አንድ ሶስት ነገሮች ይመስሉኛል። አንደኛው አገልግሎቱ ከጊዜ ወደ ጊዜ እየሰፋ ይህን አገልግሎት የሚፈልገው ቁጥር ተገልጋይ እየሰፋ መምጣቱ ነው። ሁለተኛው በተለይ ፓስፖርትን በተመለከተ ከተወሰነ ጊዜ ወዲህ የቀድሞውን አሮጌ ፓስፖርት በአዲስ ፓስፖርት መቀየር እና ያልታደሰ የቀድሞ ፓስፖርትን በዚሁ ሂደት ውስጥ ማለፍ መገደዱ ነው። ሶስተኛው አሰራሩ ይሄንን የአገልግሎት መስፋት ይሄንን አሁን በአዲስ ደግሞ የመጣውን የፓስፖርት መቀየር ሊያስተናግድ በሚችል ዘመናዊ መንገድ በአብሮት ተደራጅቶ ያልነበረ መሆኑ ነው። አሁን እነዚህን ሶስቱንም ችግሮች ግምት ውስጥ በማስገባት ካለፉት ሁለት ወራት ወዲህ ለውጥ ማምጣት የሚያስችል አሰራር ተግባራዊ አድርገናል። አንደኛው አገልግሎት ተጓሎ የነበረው በቪዛ ነው። ወደ ኢትዮጵያ ለመግባት የኢትዮጵያዊ ፓስፖርት የያዘ ሰው ብቻ ነው ቪዛ ማይጠየቀው። ሌላው ሰው ቪዛ ማግኘት መቻል አለበት እና በዚህ ረገድ ቪዛ ለማግኘት ረዥም ጊዜ ነበር የሚፈጀው እና ይሄንን አሁን ቪዛ ለማግኘት ቪዛውን ያመጣ ሰው በ24 ሰዓት ውስጥ የቪዛ ጥያቄውን ያቀረበ በ24 ሰዓት ውስጥ ቪዛውን ማግኘት የሚያስችል ሁኔታ ተፈጥሯል። እርግጠኛ ነኝ ይህን ፕሮግራም የሚሰሙ ሰዎች አሁን እና ከዚህ በኋላ የቪዛ ጥያቄያቸውን ባቀረቡ በ24 ሰዓት ውስጥ የቪዛ ምላሽ ያገኛሉ። እንዲያውም ከፍተኛ የአሜሪካ መንግስት ኃላፊዎች ወደ ኢትዮጵያ የሚጓዙ ከሆነና ቪዛ የሚፈልጉ ከሆነ በሁለት ሰዓት ጊዜ ውስጥም ሊሰጥ የሚችልበት ሁኔታ ተፈጥሯል እና በቪዛ ረገድ በ24 ሰዓት ጊዜ ውስጥ ጥያቄው በቀረበ በ24 ሰዓት ጊዜ ውስጥ አገልግሎቱ ማግኘት የሚችሉበት ወይም የቪዛ ጥያቄው እኛ ጋር ከደረሰ በ24 ሰዓት ጊዜ ውስጥ አገልግሎት ማግኘት የሚቻልበት ሁኔታ ተፈጥሯል። ፓስፖርትን በተመለከተ ፓስፖርት እንደ ብዙ አገሮች እንደሚደረገው ሁሉ የፓስፖርት መቀየር ካለበት በተለይ ደግሞ አሮጌው ፓስፖርት መቀየር ብቻ ሳይሆን አብሮ መታደስ ካለበት አገር ቤት ነው ይሄ መፈጸም ያለበት። ስለዚህ ይሄ አገር ቤት ሄዶ አሰራሩ እስከዛ ድረስ የሚሄደውን ፓስፖርት ለማስተካከል በዚህ በኩል የምናደርገው የፓስፖርቶቹ በእጃችን በመጡበት ቀን ወደ አገር ቤት ተልኮ ምላሽ ማግኘት ያለበትን ፓስፖርት ስራ በእለቱ እንጨርሳለን። ግን በየእለቱ ወደ አገር ቤት መላክ አንችልም። ፓስፖርት በየእለቱ የመጣውን ሰርተን አጠራቅመን በየሳምንቱ ፓውች ይላካል። ስለዚህ አንድ ሰው ፓስፖርቱን እኛ ጋር ካመጣ በኋላ በዛ ወደ አገር ቤት ለመላክ አንድ ላይ የሚጠብቀው ሰኞ ያመጣው ሰው እስከ አርብ ይጠብቃል ማለት ነው ተሰርቶ። ከዛ አገር ቤት ሄዶ ደግሞ በተቻለ እየሞከርን ያለ ነው በሳምንቱ ወይ በሁለት ሳምንት ውስጥ እንዲመጣ ነው። አንድ ሰው አዲስ ፓስፖርት እንዲቀየርለት ካመጣ እንደ ቤንችማርክ ለመስራት እያሰብን ያለ ነው ከአንድ ወር ተኩል ጊዜ ውስጥ ፓስፖርቱን መልሶ ሊያገኝ የሚችልበትን ሁኔታ እንፈጥራለን። አንዴ አዲስ ፓስፖርት ግን ካለ ማደስ ብቻ ነው የሚሆነው። ማደስ የዛን ያህል አስቸጋሪ ሊሆን አይችልም። ስለዚህ በዌብሳይታችን ላይ በገለጽነው የጊዜ ሁኔታ ውስጥ እነዚህን ነገሮች ለማስተናገድ የሚያስችል ሁኔታ እየፈጠር ነው። በዚሁ መሀል ደግሞ ለመጓዝ የተለየ ሁኔታ አስቸኳይ ነገር ካጋጠመው የሊሴ ፓስ አገልግሎት እንሰጣለን። እና የስልክ ከዚህ ጋር ተያይዞ ስልክ መመለስ ችግር ያጋጠመው እነዚህን ስራዎች በሙሉ መልክ አስይዘን ስላልነበረ ስልክ ለመመለስ የመዘግየት ችግሮች ነበሩ። አሁን እሱም ደረጃ በደረጃ መልክ እየያዘ መጥቷል። ራሱ ስራው ፓስፖርቱ በመጣ በ24 ሰዓት ጊዜ ውስጥ ቪዛ መስጠት ከቻል ስልክ የሚያስደውልም ነገር ይወገዳል ማለት ነው። ፓስፖርትም በተቀመጠው የጊዜ ገደብ ውስጥ ምላሽ የሚያገኝ ከሆነ ለስልክ ምልልስ የሚያስፈልገው ነገርም ይወገዳል ማለት ነው። አንዳንድ ጊዜ ግን የክፍሉ ሰራተኞች ራሳቸው የሚያቀርቡት ቅሬታ የሚመጡት በተለይ በፖስታ ቤት የሚመጡት ሰነዶች ሳይሟሉ ይቀራሉ። ያልተሟላ ሰነድ ይልካሉ እና መልሶ ያንኑ ያልተሟላ ሰነድ ለሰዎቹ ከመላክ በስልክ እነሱን ጠይቆ እንደገና የተጓደሉ በፎርሙ ላይ መሙላት ያለባቸው ነገሮችን የመሙላት ሂደቱም ነው የሚያዘገየው እና በሁለቱም በተገልጋዩም በአገልጋዩም በኩል ያሉ ችግሮች የሚሻሻሉና ወደፊት ይሄ ችግር የሚቃለል ይሆናል በአብዛኛው ብዬ ገምታለሁኝ። እና ቅሬታው ትክክል ነው። ይህን ቅሬታ ለማስተካከል ደግሞ እርምጃዎች መውሰድ መጀመራችንን ለመግለጽ ነው በአጠቃላይ።
መልካም። ክቡር አምባሳደር ግርማ ብሩ በአሜሪካ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ልዩ መልእክተኛና ባለሙሉ ስልጣን አምባሳደር በዛሬው ዕለት የሰላም ሬዲዮ እንግዳ ሆነው ሰፋ ባሉ ርዕሰ ጉዳዮች ላይ ጥልቅ ማብራሪያ ስለሰጡን በአድማጮች ስም በጣም አመሰግኖታለሁ።
እኔም በድጋሚ ለሰጣችሁኝ እድል በጣም አመሰግናለሁ።
እግዚአብሔር ይስጥልኝ። I'm a